እናምናለን በወልድ እናምናለን በመንፈስ ቅዱስ።
ጥምቀት በሐዋርያት አስተምህሮ ህብረ ብዙ በሆነ መልኩ ተገልጿል። ቅዱሳን ሐዋርያት የጥምቀትን ማንነት ተምረው ነው ያስተማሩትና ተጠምቆ አጥምቀዋል፣ አውቀው አሳውቀዋል። በቅዱሳን ሐዋርያት ጥምቀት ሲገለጽ እንዲህ በአንድ ቋንቋ እንደ እንግዳ አደራሽ እንደ ውሃ ፈሳሽ ሆኖ አይደለም የሚገለጸው። በብዙ ህብረ አምሳል፣ በብዙ ህብረ ትንቢት፣ በብዙ ህብረ ምስጢር ይነገርላት የነበረች ጥምቀት ከሐዋርያት ሲደርስ ደግሞ በዚያ መልኩ ብዙ ትርጓሜና ብዙ ምስጢር ይዛ ነው የተገለጸችው። ቅዱሳን ሐዋርያት እንደሚታወቀው ከእግዚአብሔር ወልድ 3 ዓመት ከ3 ወር ተምረዋል። በተማሩት መሰረት አስተምረዋል። ከተማሩት አንዱ ምስጢር ውስጥ አንዱ ምስጢረ ጥምቀት ነው። ዙሮ ካስተማራቸው ካሳመናቸው ምስጢረ ጥምቀት ነው።
እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ።
ምስጢረ ጥምቀት በሐዋርያት ውስጥ የመጀመሪያው የሚገለጸው በትምህርት ነው። መጀመሪያው በትምህርት ገልጸውታል፣ ተምረውታል። ሁለተኛው በአካላቸው ላይ የአካል ትርጓሜ አድርገው ገልጸውታል። ራሳቸው ተጠምቀው የአካል ትርጓሜ አድርገውታል ማለት ነው ጥምቀትን። ከዚህ በኋላ ያው ሁሩ ወመሐሩ ካላቸው አንዱ የሐዋርያነት መሰረት ሁለት ነገር ናቸው። አንደኛው እግዚአብሔር ወልድ በሚያደርግበት ጊዜ ጽንሁ ተስፋሁ ለአቡየ፣ የአባቴን ተስፋ ደጅ ጽኑ ቆዩ፣ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከአርያም ኃይልን እስክትለብሱ ኢየሩሳሌም ቆዩ የሚል ነበረ። ሁለተኛው ግን ወንዝ ታጠምቀው በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ሂዱ አስተምሩ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚል ነበረ። ማቴዎስ 28:19 ላይ ተጽፎ እንደምናገኘው ያ ቃል ነበረና ጽኑ አላቸው። ጸኑ፣ ተስፋውን አገኙ። አስተምሩ አጥምቁ አላቸው። ወጡ ማስተማር፣ አጠመቁ። የመጀመሪያው ቀን ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 2:37 ጀምሮ እንደምናገኘው ምን ተንግበር አሃዊነ፣ አባቶቻችን ወንድሞቻችን ምን እናድርግ ሲሉ እመኑ ወተጠመቁ በስሙ ለእግዚእነ ኢየሱስ ክርስቶስ፣ ሕይወት መድኃኒት ነው ብላችሁ በስሙ አምናችሁ በክርስቶስ ስም አምናችሁ ተጠመቁ የሚል ነበረ እና ጥምቀት የመጀመሪያው የሐዋርያት የስብከት ማዕከል ነው። ያሳምናሉ፣ ያስተምራሉ፣ ያጠምቃሉ፣ መጨረሻ ያቆርባሉ። ሐዋርያት እንዲህ ተግባራዊ በሆነ መልኩ ይገልጹት ነበረ። ነገር ግን ሳያስተምሩ ሳያሳምኑ አያጠምቁም ነበረ። ያስተምሩታል፣ ያሳምኑታል፣ ይጠመቃል። ልክ ቅዱስ ጳውሎስ በእስር ቤት በነበረበት ጊዜ የእስር ቤቱ አለቃ የቤተ መቅደሱ የእስር ቤቱን ነጎድጓድ ድምፅ ሰምቶ እየሮጠ መጥቶ ወፈቀደ ይትረገዝ፣ ሊሞት ሲወድ በራሱ ሰይፍ ራሱን ሊያጠፋ ወዶ ሰይፉን ሲመዝ እኛ ከዚህ ያለነ ራስን አታጥፋ አለው። ምንተ ንግበር አሃዊ አጋይስቴ፣ አባቶች ጌቶች ምን ላድርግ ሲላቸው ቅዱስ ጳውሎስና ሲላስን እመን በስሙ ለእግዚእነ ኢየሱስ ክርስቶስ፣ በጌታችን በኢየሱስ ክርስቶስ ስም እመን አንተና ቤተሰቦች ትድናላችሁ ሲለው በስሙ አምነው ተጠመቁ፣ አጠመቋቸው አለና ሐዋርያት በማጥመቅ ገልጸውታል። ነገር ግን ቅዱሳን ሐዋርያት ጥምቀትን ሲገልጹ እንዲሁ አይደለም። በሞቱ የሚገልጹበት ጊዜ አለ፣ በጸጋ አምሳል የሚገልጹበት ጊዜ አለ። በሞቱ ሲገልጽ ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6:4 ላይ ወተቀበርነ ምስሌሁ ውስተ ጥምቀት በሞቱ፣ በክርስቶስ በሞቱ አምሳል በጥምቀቱ ተቀብረናል ይላል። ጥምቀት እንዲህ ገልጿት ነበር ሐዋርያት። መቃብር ብለው ይገልጿታል፣ ሞት ብለው ይገልጿታል። ለምን ቢሉ ከሞት መካከል የተገኘች ሕይወት ስለሆነች እግዚአብሔር ወልድ ማእከለ ነቂህ ወነዊም፣ ማእከለ ነቂህ በመለኮቱ ነዊም በትስብእቱ ማለት በሰውነቱ እንደ ሰውነቱ ሙቶ እንደ አምላክነቱ ሕያው ሆኖ ያስገኛት ነቅ ስለሆነች የሞት አምሳል አድርገው ይገልጿታል። ሔዋን በማእከለ ነቂህ ወነዊም የሕያዋን እናት ሆና እንደተገኘች ሁሉ ጥምቀትም እንዲያ ስለተገኘች የሞት አምሳል ይገልጿታል። በሌላም መልኩ እግዚአብሔር ወልድ 3 ጊዜ ብቅጥልም ብቅጥልም ብሎ የተነሳባት ማለት እግዚአብሔር ወልድ ከመሞቱ ከመነሳቱ አስቀድሞ ሞቱን ያስረዳው በጥምቀቱ ነው። ሞቱን መሞቱን መነሳቱን ያስረዳው በጥምቀቱ ነውና ያንን እንደ ሞት አድርጎ ቅዱስ ጳውሎስ ይገልጸዋል። ይሄንን ነው አረጋዊ መንፈሳዊ ሊቁ ይቺ ጥምቀት አለ የሞቱ ምሳሌ ናት። በዚችም እንሞታለን፣ በዚችም እንቀበራለን፣ በዚችም እንነሳለን ይላል። አዎ ለሞትም የምታበቃ ስለሆነ ሙቱባት የምታሰኝም ስለሆነ ሰማዕትነት ተቀበሉባትም የምታሰኝ ስለሆነ ጥምቀትን ሐዋርያት እንዲገልጿታልና በሞት አምሳል ራሱን ባለቤቱ በየጥምቀት ዘይጠመቅ የምጠመቀው ጥምቀት አለኝ ብሎ አስተምሯል። ቅዱሳን ሐዋርያት ያዕቆብና ዮሐንስ ካንተ ጋራ አንዳችን በቀኝህ አንዳችን በግራህ አስቀምጠን ንንገስ ሲሉት የምጠመቀውን ጥምቀት ትጠመቃላችሁን ሲላቸው ወ አዎ እንጠመቃለን ብለውታል። ጥምቀት ያለው ሞቱን ነው፣ ጽዋ ያለው ሞቱን ነው። ለምን ጥምቀትን ሞቱ በሞት መሰለው ቢሉ ጥምቀት ሞት በተራ ይደርሳል፣ ጥምቀትም ለሚያምን ሁሉ የግድ ይደርሰዋልና የግድ የሚደርሰው ስለሆነ በሞት ይገልጸዋል። በሌላም መልኩ ሞትን ጥምቀት ብሎ ይጠራዋል። መንጽሕ ስለሆነ ሞት ያነጻል። እስመ ሞት ቀደሰ አበው በዚህ በፍትሐ ነገሥት ላይ በሌሎችም መጻሕፍት ላይ አንድ ሰው ደም የሚፈሰው ቢሆን ቢሞት ከመቀበር ወደ ቤተ እግዚአብሔር ለመቀበር ወደ ቤተ እግዚአብሔር ሲሄድ አይከልክሉት። ለምን ቢሉ በሕይወት እያለ ደም የሚፈሰው ሰው ቢኖር ወደ ቤተ እግዚአብሔር አትሂድ። አንድ እናትም እንዲሁ በወላድነት ጊዜ ብትሞት ወደ ቤተ እግዚአብሔር ሂዳ ትቀበር። ለምን ቢሉ በሕይወት እያለች የሩቅ ቢሲ ደም አይፈስበትምና ደመ መለኮት በነጠበበት አትሂድ። እስመ ሞት ቀደሳ፣ በሞት ጊዜ ግን ሞት ይቀድሳል ሞት ያነጻል ብለዋል። ስለዚህ መንጽሕ ስለሆነ በሞት ይገልጹታል፣ የሚገልጹበት ጊዜ አለ እና ሞት ብለው ይገልጹታል። ስለዚህ ቅዱሳን ሐዋርያት ሲያስተምሩ ሞቱን እናስተምራችኋለን፣ በዚህ በሞቱ ብንመስለው በሕይወቱ እንመስለዋለን ብለዋል። ማለት በጥምቀቱ ሞት ምሳሌነት ብንመስለው በትንሳኤው እንመስለዋለን ብለው አንድ ቦታ ላይ ገልጸውታል። በሌላ ቦታ ላይ ደግሞ ጸጋ ብለው የሚገልጹበት ጊዜ አለ። ሐዋርያት ቅዱስ ጳውሎስ ይህንን ቃል በብዙ ቦታ ላይ ጸጋሁ ለእግዚእነ ኢየሱስ ክርስቶስ፣ የጌታችን የኢየሱስ ክርስቶስ ጸጋው ከእናንተ ጋር ይሁን ይላል። ጸጋ ብሎ የሚጠራበት ምክንያቱ ጸጋ ተተርጉሞ ያላለቀ የማያልቅ ምስጢር ነው። ጸጋ ተተርጉሞ ያላለቀ የማያልቅም ነው። ብዙ ጊዜ በጸጋው ድነናል እንዲህ እንዲህ እያለ ይገልጻል፣ እንድናለን እያለ ይገልጻል። ጥምቀት ናት። ለምን ጸጋ ይላታል ቢባል ጸጋ ማለት ስጦታ በለጋስነት የሚሰጥ ማለት ነው። እግዚአብሔር በቸርነቱ ከራሱ ማየገቦ እንድንወለድ ውሃውን ወደ ማየገቦነቱ ቀይሮ እንድንወለድ የሚያደርግን ትልቅ ምስጢር ስለሆነ ጸጋ ይለዋል። ከጸጋም በላይ ጸጋ ራሱ ባለቤቱ በሚያስተምርበት ጊዜ ቅዱስ ዮሐንስ የተናገረው ቃል አለ። እስመ ኩልነ ነሳይነ፣ እኛ ሁላችን በጸጋው ላይ ጸጋን ተቀብለናል ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ጀምሮ እስመም ተረፈዚያሁ ነሳይነ ኩልነ ጸጋ፣ ከርሱ የተረፈውን ከፍጹም ቸርነቱ ከተፈጸመ ሀብቱ ጸጋን አግኝተናል አለ። ጥምቀት ማለት ነው። ጥምቀት ለፍጹሙ ጸጋ የምታበቃ ቅሉ ጥምቀት ስለሆነች፣ ካልተጠመቀ አንድ ሰው ሰማያዊውን ጸጋም አያገኝም። በምድርም ተወስኮ ዘነሳያን በገነትም አለ። ይሄ በምድር ቅዱሳን እስከ አስሩ ማዕረጋት የሚደርሱበት ጸጋ አለ። ይህንንም አያገኘውም። ጥምቀት ካለ ግን ይህን ሁሉ ያገኘዋልና ጸጋ ብሎ ይጠራታል። ለዚህ ነው አባቶቻችን ጸጋሁ ለእግዚአብሔር ይሃሉ ምስሌክሙ፣ በኪዳኑ ጊዜ ጸጋው ከእናንተ ጋር ይሁን አለ። በጥምቀት ያገኛችሁት ልጅነት አይለያችሁ ማለታቸው ነው። አይለያችሁ፣ ያጽናላችሁ፣ በጥምቀት ያገኛችሁትን እንዲሁ ያድስላችሁ፣ ፍጹም ያደርግላችሁ፣ በዚያው እየበረታችሁ ሂዱ። ጸጋው ሀብተ ወልድና ህይወተ ልቡና ገቢረ ተአምራት ወመንክራት ሀዩ ከመመላይ ተስፋ መንግስተ ሰማያት ስሬት ኃጢአት እያሉ ይገልጹታልና ጸጋ ብሎ የሚጠራ ስለሆነ፣ ሌላውም ሰው ቅሉ መሰረታዊ ጉዳዩ የጥምቀት መሰረቱ ጸጋን ማስወሰድ ስለነበረ ትልቁ ጸጋም የጥምቀት መሰረቱ መሰራቱ ጸጋ መመለሰ ስለሆነ ጸጋ ይላታል መጽሐፍ። የቲቶ ወደ ቲቶ መልእክት ቅዱስ ጳውሎስ ለቲቶ በላከው መልእክቱ ምዕራፍ 2 ከቁጥር 10 ላይ 11 ላይ ጀምሮ የሚናገረው ቃል አለ። እነሆ ለጸጋው የጠራን እርሱ ነው እያለ ይናገርለታል። ጸጋው ጥምቀት ማለቱ ነው። ጥምቀት ስለዚህ ጸጋ ተብሎ በመጻሕፍት ላይ ሲነገር አንደኛው ምስጢር ለጥምቀት እንደሆነ፣ ሌላውም ደግሞ እንዲሁ እንደ ሁኔታው ይተረጎማል። እኩት እግዚአብሔር በእንተ ጸጋው እንተ ይተረጎም ወትመጻ መታዘብዋ፣ ስለማይነገር ጸጋው እግዚአብሔር ይመስገን በሚልበት ጊዜ ትንሳኤ ሙታን ይሆናል። እንደዚህ በሚልበት ጊዜ ደግሞ ምስጢር ጥምቅ ምስጢረ ጥምቀት ይሆናል። ስለዚህ ቅዱሳን ሐዋርያት በጸጋ ላይ ጸጋ ብለው ይችን ምስጢር ገልጸዋታል። በሌላም መልኩ ይችን ምስጢር ህሪት ህሪት እያሉ የሚገልጹባት ጊዜ አለ። ህሩይነት ምርጥ ብሎ ይገልጻታል። ወእም ቅድመ ይባው ውስተ ህሬት ይደሉ ይመሃርዎሙ ቃለ ሃይማኖት መጽሐፈ ሲኖዶስ ወደ ህሬት ወደ ህሩይነት ከመግባታቸው አስቀድሞ ቃለ ሃይማኖትን ያስተምሯቸው ይላል። ህሩይነት ያለው ጥምቀት ማለት ነው። ወደ ጥምቀት ከመግባታቸው አስቀድሞ የሃይማኖትን ቃል ያስተምሯቸው። ህሩይነት ማለት የተመረጠ መመረጥ መለየት ማለት ነው። ይችን ቃል ቅዱስ ዮሐንስ መልእክቱ ምዕራፍ አንድ ናት ያለችው መልእክቷ ቁጥር አንድ ላይ እምነ ቀሲስ ለህሪት ለእንተ አነ ወለ እግዝት ለእንተ ወለ ደቂቃ ወለ እንተ አነ አፈቅራ በጽድቅ ከቄሱ ከኔ ከዮሐንስ የተላከች መልእክት ለህሪት ለህሪት ድረስ ይላል። ግዕዙ ቋንቋ አበጥሮ አንጠጥሮ ያስቀምጠዋል። ህሪት ማለት ጥምቅት ማለት ነው፣ የተጠመቁ ማለት ነው። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ አንድ ቁጥር አንድ ላይ እምጴጥሮስ ልዑከ እግዚእነ ኢየሱስ ክርስቶስ ለህሮያን እልሃለው ውስተ ሀገረ ጳንጦስ ከጴጥሮስ ከጌታችን ኢየሱስ ክርስቶስን ከሚያገለግል ከጴጥሮስ የተላከች መልእክት ለህሮያን ትድረስ ይላል። ጥሙቃን ማለት ነው። ጥምቀትን ህሪት ይላታል። የተመረጡባት ስለሆነች፣ የሚለዩባት ስለሆነች። በሌላም መልኩ ቅዱስ ጳውሎስ ወይዜኒ ንጻ አፋ እምትዕይንት እንዘ ንጸውር ትዕይርተ መስቀሉ ለክርስቶስ የክርስቶስ የመስቀሉን ተግዳሮት ተሸክመን እንለይ ከዓለሙ እንውጣ እንዲል ከዓለሙ የምትለይ ስለሆነች ሰማዕታትን አነሳስታ ወደ ገዳም ወደ ደም ጻድቃንን አነሳስታ ወደ ገዳም የምትለይ ስለሆነች ህሪት የተመረጠች ምርጥ ብሎ ይጠራታልና ጥምቀትን ቅዱሳን ሐዋርያት በዚህ መልኩ ህሪት እያሉ ይጠሯታል ማለት ነው። ሌላም የምታስለይ ስለሆነ
እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ።
እሳት ብሎ የሚጠሯት ጊዜም አለ። ቅዱስ ዮሐንስ በዚህ ዮሐንስ ወንጌላዊ ማቴዎስ ወንጌል ላይ ምዕራፍ 3 ከቁጥር 12 ላይ ወውቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። ይሄ ማለት በመንፈስ ቅዱስ በጥምቀት እሳትነት ያጠምቃችኋል፣ በመንፈስ ቅዱስ እሳትነት ያጠምቃችኋል ብሎ ያስቀምጠዋል። ይሄንን ቃል ነብዩ እግዚአብሔር አስቀድሞ በመዝሙሩ የተናገረው ነው የተረጎሙት። ነብዩ በመዝሙር 65 ከቁጥር 12 ላይ አይለፍከነ ማእከለ እሳት ወማይ ወአጻይከነ ውስተ እረፍት፣ አቤቱ በእሳትና በውሃ መካከል አሳለፈን ይላል። እሳት ያለው ያሱ ጥምቀቱ አባቶች ካህናት አሃዱ አብለው ሲባርኩት ወደ ማየ ገቦ ወደ እሳትነት ወደ ነበልባልነት ወደ ነደ መለኮትነት ይቀየራል። ያንን እሳት ብለው ይጠሩታል፣ በእሳት አምሳት ይገልጹታል። ይሄንን ሊቁ አረጋዊ መንፈሳዊ ተርጉሞላቸዋል። የቅዱሳን ሐዋርያትን ሲተረጉመው በዚሁ አንጻር ዛትኬ እሳት እንተኮነ ቀዳሚ ታጸፋ አመነበረ ውስተ ገነት፣ ይቺ እሳት አለ አዳም በገነት ሳለ ለብሷት የነበረች ልብስ ነበረች አለ። ጥምቀት ክብሯ ናት። ወአመበላ እምፅ ታርቀ እምኒሃ፣ እጸ በለስን ሲበላ ከእርሷ ተራቆተ። እስካመ ይመጽእ አዳም ዳግማዊ፣ ዳግማዊ አዳም ክርስቶስ እስኪመጣ ድረስ። ወአልበሶች ያሃ እኑመ እማይ ወእም መንፈስ ቅዱስ፣ ከውሃና ከመንፈስ ቅዱስ የተሰራሽ ያችን ልብሰ እሳትን እስኪያለብሰው ድረስ ብሏል። በልብሰ እሳት ተርጉሟታልና ይህንንም ሲተረጉም ዛቲ እሳት እንተ ወከቶ ለስሞን ጴጥሮስ፣ ጴጥሮስ ስሞንን ያነሳሳችው ለስብከት ይቺ እሳት ናት አለ። ይቺ ጥምቀት አላውያን ነገስታት አላውያን መኳንንት ካሉበት ገብቶ እሳቱን ስለቱን ሰይፉን ግርፋቱን ሳይፈራ እንዲያስተምር ያደረገችው ይቺ ጥምቀት ናት። ዛቲ እሳት እንተ ወከቶ እንተ ነደት ውስተ ልቡ ለጳውሎስ ሐዋርያ፣ በጳውሎስ በሐዋርያው በጳውሎስ ልቡና ውስጥ እንደ እሳት ትነድ የነበረች ይቺ እሳት ናት ይላል። ይቺ እሳት በልቡናው ትቀጣጠል ነበረ። እስመ አነ እቀን ለህገ ክርስቶስ፣ ለአባቶች ህግ ለክርስቶስ ህግ እቀናለሁ እያለ ይናገራት የነበረች እሳት ናት። ለምን እሳት አላት ከተባለ ጥምቀትን እሳት ከሁሉ ቦታ አለ። ድንጋዩን ከድንጋይ ቢያሳብቁት ቢያማቱት እሳት ይወጣዋል። እንጨቱን ከእንጨት ጋር ቢያማቱት እሳት ይወጣዋል። እሳት የማይደርስበት የለምና ጥምቀትም የማትደርስበት ያልተሰራችበት ቦታ የለም። እሳት ከአንድ ቦታ አንዱን ፋና ቢቀዱት ከአንድ ቦታ አንዱን ፋና እየቀዱ ቢያባዙት 50-60 ፋና ቢቀዱለት አያልቅም። ሀብተ ጥምቀት ምስጢረ ጥምቀትም ተፈጻሚ አይደለም አያልቅምና በእሳት ይገልጸዋል። እሳት በመጠን ከሞቁት በአግባብ ከሞቁት ህይወት ይሆናል፣ ደዌ ያርቃል፣ ብርድ ያርቃል። ጥምቀትንም ከጠበቋት በአግባብ ከያዟት ክህደትን ካረቃለች ጸጋን ታመጣለች። እሳት ያበስላል፣ ጣዕም ያመጣል። ጥምቀትም ደግሞ ጣዕመ ጸጋን ጣዕመ ምስጢርን የምታመጣ ስለሆነ በእሳት የሚገልጹበት ጊዜ አለ። በሌላ መልኩ እንደሚታወቀው አበው ሲገልጹ ለምን ጥምቀትን እሳት አላት አሉ። እንደ ቡላድ፣ ቡላድ ማለት የክብሪት እሳት ወይም ደግሞ ከድንጋይ ጋር ተሳውቆ ተማቶ የሚወጣ እሳት ነው። ያ እሳት ሲጫር በመጠን ነው በኋላ ሳሩን ቅጠሉን እንጨቱን ሲጨምሩለት እሳቱ እየበዛ እያየለ ይሄዳል። ጥምቀትም ስትሰጥ በመጠን ነው ሀብቷ፣ ጸጋውን ክብሩን ለማብዛት ትሩፋት ምግባር ሲጨምሩባት እየበዛች ትሄዳለች። ስለዚህ በእሳት አምሳል ገለጿት ብሎ አስቀምጠዋል። መንግስተ ሰማይ ብሎ ያስተማሩበት ጊዜም አለ። ጥምቀት መንግስተ ሰማይ ብሎ የገለጿት ጊዜ አለ። ቅዱስ ማቴዎስ የጌታን ትምህርት ሲገልጽ ትምጻ መንግስትከን ጽፏል። መንግስት ትምጣ ማቴዎስ ምዕራፍ 6 ቁጥር 10 ላይ መንግስት ትምጣ ብሎ በመንግስት ገልጿታል። መንግስት ማለት ልጅነት፣ ጥምቀት ማለት ነው። ልጅነት በጥምቀት ትሰጠኝ በሉኝ ሲል ነው አለ። መተርጉምኒ ሰማያ ለትምጻ መንግስትከ ሱሳፌ ንጽሕ፣ መተርጉምህም አለ ትምጻ መንግስትከ የተባለችውን መንግስት ትምጣ ምንላትን የንጽህና በጥምቀት የምናገኛት ንጽህ ናት ብሎ ተረጎማት ተረጎማት አለ። ለምን መንግስት አላት አሉ። ለሰማያዊ መንግስት የምታበቃ ስለሆነ ውሉደ እግዚአብሔር የምታሰኝ ስለሆነ የእግዚአብሔር ደቂቀ እግዚአብሔር የምታሰኝ ስለሆነ መንግስት ይላታል። ይሄንን ቅዱስ ዮሐንስ መጥምቅ ከሐዋርያት እንዳንዱ ሆኖ ሲያስተምር ነሱ ወመኑ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። ይሄ ማለት ሃይማኖት ልጅነት ደጊቱ በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና ጥምቀት ማለት ነው። አሁን ጥምቀት ልትሰጥ ቀርባለችና ንስሐ ግቡ እመኑ ተጠመቁባት ብሎ አስተምሯል። መንግስት ይላታል። ይችን መንግስተ እግዚአብሔር ብሎ በየአንቀጹ የሚጠራት ነው። ለዚህ ነው እግዚአብሔር ወልድ መንግስተ እግዚአብሔር መንግስተ ሰማያት በእርሻው መካከል ህጠተ ሰናፔ የሰናፍጭ ቅጣትን የዘራ ትመስላለች ብሎ እሷ ትንሽ ናት፣ ባደገ ጊዜ ወፍን ትሰበስባለች። ጥምቀትም ስትሰጥ ትንሽ ናት፣ በቅዱሳን አካል ስትበዛ ስታድግ ግን ብዙ አይዋፋትን በቃል ኪዳንነት ትሰበስባለች እና እንዲህ እያለ የሚጠራት ጊዜ አለ። በሌላም መልኩ ቅዱሳን ሐዋርያት ይህችን ጥምቀት በልብስ የሚጠሯት ጊዜ አለ። ልብስ ብለው ይጠሯታል። ሉቃስ ወንጌላዊ በሉቃስ ወንጌል ምዕራፍ 15 ላይ ሲገልጽ ስለ ጠፋው ልጅ ሲናገር ቅዱስ ሉቃስ እንዲህ ብሎ ጽፏል። አምጹ ፍጡነ አልባሰ ቅድዋተ ወአልብስዎ፣ ፈጥናችሁ ያማረውን ልብስ አምጡና አልብሱት፣ ክብረ ጥምቀቱን መልሱለት፣ ሀብተ ጥምቀቱን መልሱለት፣ ምስጢረ ጥምቀቱን አድሱለት፣ አጽኑለት ብለው ገልጸዋታል። ለምን ልብስ ዘይተ አንመ ወክዳን ዘይተ ፈትለ፣ ይችም ልብስ ያልተፈተለች ያልተታታች በእደ እግዚአብሔር የምትሰጥ ናት። ለምን በልብስ አንጻር ይገልጿታል ቢባል ልብስ እንደ ሁኔታው ይገለጻልና ጥንቱን ልብሰ ብርሃን ተወስዶብን ስለነበረ አዲሱን ልብስ ስለመለሰልን ልብሰ ጸጋን የምታሰጥ ስለሆነ በወዲያኛውም ዓለም ለብሰን የምንነሳባት ስለሆነ ሊቁ ይሄንን አባ ጊዮርጊስ ወደ ማዩ ወደ ውሃው በወረደ ጊዜ እንዲሁ ይወርዳል፣ ራቁቱን ይወርዳል፣ ከውሃው በወጣ ጊዜ ግን ልብሰ ብርሃን ለብሶ ይወጣል ብለው በመጽሐፈ ምስጢር ገልጸዋል። ያንን ሐዋርያት በልብስ ገልጸውታል። በልብሰ ብርሃን እየገለጹ አስተምረውበታል። በሌላም መልኩ ይህችን ጥምቀት እንዲሁ አይደለም የተዋት፣ በብዙ ህብረ አምሳል የተመሰለች እንደመሆኗ መጠን በጦር ዕቃ መስለው የሚናገሩበት ጊዜ አለ። ቅዱስ ጳውሎስ ከሐዋርያት እንዳንዱ ሆኖ ሲያስተምር በዚህ በኤፌሶን መልእክቱ ምዕራፍ 6 ከቁጥር 16 ላይ እነሆ የጦር ዕቃን እንያዝ በዘንክ ለአጥፎተ ኩሉ አይጻሁ ለጸላይ ለሰይጣን የሰይጣንን ጦር እንዋጋው ዘንድ እነሆ የሜዳ ጸብጥ የጦር ዕቃን እንያዝ ብሏል። ጥምቀት ነው ይሄ ዕቃ። ጥምቀትን ማለት ነው። መተርጉማን በሚገባ አስቀምጦታል። የሐዋርያትን ሲያስቀምጡ ጥምቀትን ነው። ለምን ጥምቀትን የጦር ዕቃ ላት ቢሉ አሉ፣ በቀድሞ አበው ምሳሌ ነው። ቀድሞ አንድ ንጉስ አንዱን ሊዋጋው ሲሄድ ጦሩን ስሎ ከእሳት አግሎ መርዝ ቀብቶ ይሄዳል። ከወዲያ ማዶ ያለው አርበኛም እንደመጣበት አውቆ ጋሻውን ጀባ የሚባል የልብስ ድዝዳዝ አለ የተጎዘጎዘበት፣ ያንን በውሃ ነክሮ ጋሻውን አለብሶ ይቆየዋል። ጦሩን ጋሻው ይመልስለታል። እሳቱን ውሃው ያቀዘቅዝለታል። እንደገና መርዙን ደግሞ በጋሻው ላይ የተደዘደዘው ያ ድዝዳዙ ይመልስለታል፣ ይጠርግለታል ብለዋል። ይህም ማለት ቅዱሳን ጦሩ የዲያብሎስ ፈተና ነው፣ እሳቱም የሚያመጣው ፈተና ነው። ነገር ግን ያ ሰው ጦሩን እንዲመልሰው በውሃ እንዲያቀዘቅዘው ግለቱን ቅዱሳን አበውም ምእመናንም በጥምቀት ባገኙት ልጅነት የሰይጣንን ጦር ድል የማድረጋቸው የማቀዝቀዛቸው ምሳሌ ብለው ገልጾታል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 3 ከቁጥር 12 ላይ ወነ ልበስ ወልታ ብርሃን፣ የብርሃን ጋሻ ንያዝ ብሎ የገለጸው። ከመናን ሶስቱ ምግባረ ጽድቅ፣ በጽድቅ ወዳዳ እንመላለስ ዘንድ የብርሃን ጋሻ ብሎ ጥምቀትን ይገልጻታልና ከሰይጣን ጋር የምንሰላለፍባት ስለሆነች፣ ድል የምናደርግባት ስለሆነች በዚህ ሁሉ ይገልጿታል። በውሃም የሚገልጹባት ጊዜ አለ። ያው ውሃ የታወቀ ነው። በውሃ በብዙ ቦታ ገልጸውታል። ውሃ ያነጻል፣ ጥምቀትም የምታነጻ ስለሆነች። ውሃ ያለመልማል፣ የምታለመልም ስለሆነች። ውሃ ድፍን ያስወግዳል፣ ጥምቀትም ታስወግዳለችና ውሃን መልክን ያሳያል። ጥምቀትም መልክአ ነፍስን የምታሳይ ስለሆነች እንዲህ እንዲህ እያሉ በውሃ ይገልጿታል። ውሃ ለድሃውም ለባለጸጋውም ለሁሉም ይገኛል። ውሃ አያስፈልገኝም የሚል ሰው የለም። ፍጡር ከሆነ ውሃ ያስፈልገዋልና ጥምቀትም ለድሃውም ለባለጸጋውም ለሁሉም መሰራቷን መናገር ነውና ሐዋርያት በዚህ ሁሉ ገልጸውታል። ወሀበነ ወማየ መንጽእ ዚሃነ፣ የሚያነጻን ውሃንን ሰጠን ብለዋል። ምን ነው ይሄን ውሃ ለምን ብሎ አጠራው? ማየ ገቦ ለምን አይለውም ብሉ ይላል። በአምሳለ ማየ የሚሰጠን ስለሆነ የምናየው በአምሳለ ውሃ ስለሆነ ብለው ገልጸዋልና ቅዱሳን ሐዋርያት ጥምቀትን እንደዚህ በውሃ ይገልጿት ነበረ። ይሄን ብቻ አይደለም፣ በብዙ ህብረ ትንቢት እንደተነገርላት መጠን ይህችውም ጥምቀት በአምስ በጸጋ በእሳት በውሃ በህርዊነት በመንግስተ ሰማያት በልብስ በዚህ የተገለጸችው ጥምቀት አሐቲ ጥምቀት አንዲት ጥምቀት ናት ነው ገልጸዋል። እንደገና አንድነቷን አመስጥረውባታል ሐዋርያት። በዚህ ሁሉ ምስጢር ተንትነው አስተማሩ፣ አንድነቷን ግን አልረሱም። ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ አንዲት ቤተ ክርስቲያን በአንዲት ቤተ ክርስቲያን እናምናለን። እንተ ላይ ለኩሉ ጉባኤ ዘ ሐዋርያት፣ ከሁሉ በላይ የሆነት እኛ ሐዋርያት የሰበሰብናት። ወነአምን በአሐቲ ጥምቀት፣ ሲኖዶስ ላይ በአንዲት ጥምቀትም እናምናለን። መጽሐፈ ሲኖዶስ አስቀምጠዋል። በአንዲት ጥምቀትም እናምናለን። በመጽሐፈ ዲድስቅልያም በ14ኛው አንቀጽ ላይ ይሄንን ምስጢር አመስጥረው አስቀምጦታል። እንዲሁ ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ጀምሮ ባለው አሐቲ ጥምቀት፣ ጥምቀት አንዲት ናት ብሎ ገልጾታል። ሲኖዶስ ላይ ቅዱሳን ሐዋርያት ይችን ጥምቀት ሲያስተምሩባት ሲገልጿት ለሰማዕታት ጥምቀት ውስተ ባሕረ እሳት፣ ሰው በሌለበት አንብአ ንስሐ፣ ካህን በሌለበት ሰው ካህን ባለበት ጥምቀተ ወልደ እግዚአብሔር የመሰለች ጥምቀት እንድትሰጣቸው በአራት መንገድ ገልጸዋታል። ደመ ሰማይታት አንብአ ንስሐ ጥምቀት ውስተ ባሕረ እሳት፣ ቅዱሳን ሰማይታት በእሳት የሚያገኙ ሳይጠመቁ፣ እነዚህ ሁሉ ቢጠመቁ ነገር ግን ጥምቀት አሐቲ አንዲት ናት ብሎ አስቀምጠዋል። ይሄንን በሃይማኖት ዘርፍ ቅዱሳን ስለ ጥምቀት ሐዋርያት ስለ ጥምቀት ይሄንን አስቀምጠዋል። ይሄንንም ብቻ ተናግረው ዝም አላሉም። በሲኖዶስ ላይ የሚጠመቅ ሰው ቢኖር በሴቶች እጅም አይጠመቅ ብለው ስርዓትም ሰርተዋል። ስለ ጥምቀት ሲኖዶስ መጽሐፈ ዲድስቅልያ 14ኛው አንቀጽ ላይ ወያ አጥምቀ አንስት ወእመነሂ፣ ሴቶች ማንንም ማንን አያጥምቁ፣ ወሶወሰ ድልው ለአንስት አጥምቆ፣ ሴቶችስ ማጥመቅ የሚገባቸው ቢሆን በሐዋርያው በዮሐንስ እጅ በሰማይቱ በዮሐንስ እጅ ባልተጠመቀም ነበረ፣ በእናቱ በድንግል ማርያም እጅ በተጠመቀም ነበረ፣ ከእርሷም የከበረ የለምና ብሎ አስቀምጠዋል። ከቤተ ክርስቲያን ውጭ ላጥምቅ ቢል እንዳያፈቅዱለት፣ ከኤጲስቆጶሱ ፈቃድ ውጭ እንዳያጠምቅ። ከቤተ ክርስቲያን የወጣ ጥምቀት ጥምቀት አይደለም፣ ከአላውያን የተጠመቀ ሰው ቢኖር መልሳችሁ አጥምቁት ብለው ስራ ሰርተዋል። ይህች ጥምቀትም አሐቲ ናት። መጨረሻም ሲያስቀምጡ ወአንትሙሰ አሰረ ዚአነ ትሉ፣ እናንተስ የእኛን አሰር የእኛን ጎዳና የእኛን መንገድ ተከተሉ ብለው አስቀመጡ። ገላትያ ምዕራፍ 1 ቁጥር 6 ላይ ይሄንን ብቻ አይደለም እኛን ምሰሉን ብለው ተናግረዋል። እና ቅዱሳን ይሄን አስተማሩ። ሊቃውንት ደግሞ በዚህ ነው የሄዱት። እኛን ምሰሉ አሉ፣ የእኛን መንገድ ተከተሉ አሉ። ቅዱሳን ሊቃውንት በዚያ መንገድ ተከተሉና የሐዋርያ ጥምቀት እስከዚህ ነው።
እናምናለን በአብ እናምናለን በወልድ እናምናለን በመንፈስ።
ጥምቀትን እኛ አእምሯችን በደረሰው መጠን ሰፊ ነው፣ ተተንትኖ አያልቅም። እንዲህ አስተማሩ። ሊቃውንት ደግሞ ተቀበሉት። ያንን ሊቃውንት አሞኔዎስ አውሳቢዎስ፣ ሁለቱ ሊቃውንት መተርጉማነ ወንጌል የወንጌልን ምስጢር የተናገሩበት አንቀጽ ላይ በመቅደመ ወንጌል መተርጉማን አበው ቅዱሳን ሐዋርያትን እንደ ከብት አርቢ፣ ሊቃውንትን ደግሞ እንደ ስጋ መልከኛ ብለው ይገልጿቸዋል። ስጋ መልከኛ ማለት ስጋውን አርዶ አወራርዶ ይህን ያህል ስጋ ይህን ያህል አጥንት ብሎ የሚያቀርብ ነው ብለው አስቀምጠዋል። ሐዋርያትም መተርጉማን ሲያስቀምጡ ምስጢሩን እንዲሁ አስቀመጡት። መተርጉማን ደግሞ እንዲሁ በየክፍሉ ይሄ ለምስጢረ ጥምቀት ይሄ ለምስጢረ ስጋዊ ብለው አስቀመጡትና ሐዋርያት የተናገሩትን መተርጉማን ሊቃውንት ሲገልጹት ቅዱስ ዮሐንስ አፈወርቅ በ13ኛው አንቀጽ ላይ በዚህ በተግሳጹ ላይ አሃዊነ ይንድግ ተጠምቆ ወንድሞች መጠመቅን አንተውም ጥምቀት ታነጻናለችና ብሎ ጥምቀት ገልጿታል። ሊቁ አባ ጊዮርጊስም በ6ኛው አንቀጽ በመጽሐፈ ምስጢር ላይ ወተወልዶሰ እምጥምቀት ይመስል ልደተ እምድንግል፣ በጥምቀት መወለድ ከድንግል መወለድን ይመስላል፣ ክርስቶስ ከድንግል የተወለደበትን ምስጢር ያስረዳል፣ ያ ነው ብሏል። ልክ ከውሃው ብቅ ጥልም ብሎ ሲወጣ የወጣበት አሰሩ የወጣበት ነቁ አይታወቅም፣ ክርስቶስ የተወለደበትን ምስጢር ያስረዳል ብሎ ሊቁ ገልጿል። ሊቁ አትናቴዎስም በመጽሐፈ ሃይማኖተ አበው በ28ኛው ምዕራፍ ላይ ይችን ጥምቀት ወበይንተዝ ፈጠረው ለሰብ በአምሳለ መላእክት ከመ ይትለአኮ ይትቀነዮ፣ ሰውን በመላእክት አምሳል በጥምቀት እንዲያገለግለው ፈጠረው ብሎ ልክ የመላእክትን አምሳል የምታሰጥ መሆኗን ገልጿል። ልብሰ ብርሃን አሰጥታ አምሳለ መላእክት የምታሰኝ መሆኗን ይችን ጥምቀት ቅዱስ አትናቴዎስ ይገልጻታል። ሊቁ ባስሊዮስም አዲስ ልደት እያለ ይገልጻታል። አዲስ ልደት ከእግዚአብሔር የምንወለድባት አዲስ ምስጢር እያለ ይገልጻታል። ሊቃውንት በስፋት ምስጢረ ጥምቀትን አሁን በአጭር ጊዜ የማይፈጸመውን አስተምረውባታል። በጥምቀት እነሱም ሲያስተምሩ ግን በመጨረሻ መደምደሚያቸው አሐቲ ጥምቀት፣ አንዲት ጥምቀት አንዲት ናት። ሃይማኖተ አበው ምዕራፍ 17 ከቁጥር 12 ላይ ጀምሮ ብንመለከት ወነአምን በሐቲ ጥምቀት፣ በአንዲት ጥምቀት በአንዲት ምስጢረ ጥምቀት እናምናለን። በአብይ ባህር፣ በንዑስ ባህር፣ በማዕከላዊ ባህር ቢጠመቁባትም አሐቲ ናት። በቄስ በጳጳስ በኤጲስቆጶስ በበቃ ባልበቃ ካህንም ቢጠመቁባት አሐቲ ናት ብለው ገልጸዋል። ይህንንም እንዳይጠራጠሩ ቅዱሳን ሰለስቱ ምዕት ሊቃውንት በፍትሐ ነገሥት እንዲህ ብለው አስቀምጠዋል። ቴዎፍሎስ ይቤ በውስተ ድርሳኑ ራብ በእንተ ጥምቀት፣ ቴዎፍሎስ በአራተኛው ድርሳን ስለ ጥምቀት እንዲህ አለ፣ ከእናንተ የበቃና ያልበቃ ካህን ቢኖር ኃጢአተኛና ጻድቅ ሰው ቢኖር ቢያጠምቅ ሀብቱ እኩል ይሰጣል ወይ የሚሉ አሉ። እንዲህ አይደለም። አንድ ሰው የብር ማህተምና የእንጨት ማህተም የወርቅ ማህተም ቢኖረው ሁሉም የንጉስ ምስል የንጉስ ስም ቢጻፍበት ማህተሙ የሚያወጣው እንደ ወርቁ ነው ወይስ እንደ ጽሁፍ ነው ብለው ገልጸዋል። አይ እንደ ጽሁፉ ነው እንጂ እንደ ወርቁማ አይደለማል። እንኪያስ ማህተሙ የሚሰጥ እንደዚያ ነው። ጥምቀት አሐቲ ናት፣ በማንም ተጠመቀ እንደ አንድ ጥምቀት ናት ብለው ገልጸዋል። ይሄንን ነው ሊቃውንት ያስተማሩት፣ በዚህ መልኩ ያስተምረዋል። አሐቲ ያሉበት ምክንያት ልደት ስለሆነች ነው።
እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ ፍጹም ጥርጣሬ ሳይኖር አንድ እግዚአብሔር ብለን ፍጹም ጥርጣሬ ሳይኖር አንድ እግዚአብሔር ብለን